ዲሞክራሲ በረከቱና ፈተናዎቹ የብዙሃን ድምጽ የሚወከልበት ነውና እስከዛሬ ከሚታወቁት አይነተኛ የመንግስት አስተዳደር ስርዓቶች ሁሉ ተመራጭ ነው። ያ የብዙሃን ድምጽ እስከተሰማም ድረስ ታዲያ አንዳንዴ የምንፈልገውን ብቻ ሳይሆን የማንፈልገውን ጭምር ሊሰጠን የሚችለው ይህ ዘመን የጠገበ አስተዳደር ስርዓት ዘይቤ ሌላ የዘመን ፈተናዎችም የገጠሙት ይመስላል። ለመሆኑ ለምን ይሆን ድፍናለም ማለት ይቻላል ዲሞክራሲን ከሁሉ ተመራጭ ስርዓት ያደረገበት ምስጢር? በዓለም በተሻለ የመንግስት አስተዳደር ዘይቤነቱ የሚዘከረውን ዲሞክራሲን ዲሞክራሲ የሚያሰኙትስ መሰረታዊ ነገሮች ምንድናቸው? የፍልስፍናና የፖለቲካ ሳይንስ ንድፈ ሐሳቦችን ያጣመረውን ይህን ጭብጥ ዓለም የሚመራበትን ረጅም መንገድ የተጓዘ ስርዓት ምንነት መለስ ብለን እንደ አዲስ መልከት እናድርግ። ለመሆኑ ዲሞክራሲ ሲባል ምንድነው? ዲሞክራሲን ዲሞክራሲ የሚያሰኙት መሰረታዊ ጉዳዮችስ ምንድናቸው? ፕሮፌሰር መሳይ፣
ዲሞክራሲ የሚለው ብዙ አወዛጋቢ ነው። እንደኛ በጣም ሰው ሁሉ የሚፈልገው በጣም ጥሩ ነው ይላል፣ ግን አንድ አፈጻጸሙ ላይ ሁለት ደግሞ የሚያስከትላቸው አንዳንድ ችግሮች ስላሉ በዚህ የተነሳ ብዙ ክር የያዘ መጨረሻው ምን እንደሆን የማይታወቅ ነገር ይመስለኛል። መጀመሪያ አነሳሱን ማየት አለብን። ዲሞክራሲ የሚለው በእርግጥ በጥንት ግሪኮች ጊዜ የተመሰረተ ስርዓት ነው። ግን የጥንት ግሪኮች ዲሞክራሲ በሰዎች እኩልነት ላይ የተመሰረተ ስላልነበረ ሙሉ በሙሉ ዲሞክራሲ ለማለት በጣም ያስቸግራል። ያቱም እንደሚታወቀው በጥንት ግሪክ ስርዓት ውስጥ ያው ባርነት ሁሉ ሰፋ ያለ ቦታ ነበረው። በዚህ ላይም ደግሞ አንዳንድ መኳንንትና ስልጣን ላሉ ሰዎች ከሰው ሁሉ ይበልጣሉ የሚል አመለካከት ስለነበር ከዴሞክራሲ በጣም የራቀ ነው ለማለት ይቻላል። ሀሳቡ ግን የቃሉ መሰረት ያው የህዝብ መንግስት ማለት ነው። ዴሞክራሲ ያው በቀጥታ ሲተረጎም የህዝብ የበላይነት፣ ህዝብ የስልጣን ምንጭና ባለቤት ነው የሚል ነው። እዚህ ላይ መታየት ያለበት ዲሞክራሲ ከማህበራዊ ውል ከሚለው ንድፈ ሀሳብ ጋር የተቆራኘ ነው። ምንድን ነው ይሄ ማህበራዊ ውል ወይም ስምምነት የሚለው ሀሳብ? በአጭሩ ሲገለጽ ሰው በተፈጥሮ ነፃና እኩል ነው። መሰረቱ ይሄ ነው። ማንኛውም ሰው ሰዎች በአጠቃላይ ሲፈጠሩ ነፃ ሆኖ ነው። ከዚህም አልፎ ደግሞ አንዱ ከሌላው የሚበልጥ አይደለም፣ እኩል ናቸው የሚል መሰረት ነው ያለው። ይሄም ስለሆነ ማንኛውም ሰው ሌላ ሰው ላይ ተፈጥሯዊ ስልጣን የለውም ማለት። አሁን በጥንት ግሪክ ጊዜ የባሪያ ባለቤት የሆነው ባለቤትነቱን የሚያስከብረው ከአንተ የተሻልኩ ነኝ፣ ከባሪያው የተሻልኩ ነኝ፣ የበለጠ ችሎታ አለኝ እና የበለጠ ልዩ መብት አለኝ ብሎ ስለሚያስብ ነው። በፊውዳል ስርዓትም ብንወስደው የመኳንንቶቹ በዛ ጊዜ ህዝቡ የሌለው ሌላው ተራ ህዝብ የሌለው ልዩ ስልጣን ልዩ መብት አለን በሚል ነው ስልጣናቸውን የመሰረቱት። ይሄ የማህበራዊ ውል የሚለው ንድፈ ሀሳብ የሚለው ማንም ሰው ልዩ ስልጣን የለውም፣ ማንም ሰው ልዩ መብት የለውም። ሰዎች ያላቸው መብቶች እና ያላቸው ነፃነት አንድ ነው፣ በመሆኑም እኩል ናቸው። ይህም ስለሆነ ማንም ሰው በተፈጥሮ ከሌላ ሰው አይበልጥም፣ የስልጣንም መብት የለውም። ይህን ካለ ዘንዳ እንዴት አንድ ማህበረሰብ ሲቋቋም የግድ መቼስ ስልጣን ያለው ክፍል ያስፈልጋል፣ አለዛ ማህበረሰቡ ስኬታማ ሆኖ ሊንቀሳቀስ አይችልም። ስለዚህም እንግዲህ እነሱ ያሉት ምንድን ነው? ስልጣን የሚወጣው ሰዎች በሚያደርጉት ስምምነት ወይም ውል ነው። አንደኛው መጀመሪያው እንግዲህ ውል ምንድን ነው? ያላቸውን ተፈጥሮ ኃይል የመጠቀም መብት ለመንግስት በማስረከብ መንግስት ብቻ ነው ጉልበት ሊጠቀም የሚችለው የሚለው ላይ ተስማምተው በዛ መሰረት አንድ ማህበረሰብ ይመሰርታል እና የነሱ ምርጫ ወይ ስምምነት የግለሰቦቹ ስምምነት ውጤት ነው። ማንም በተፈጥሮ ስልጣን የለም። በመሆኑም ህዝብ የስልጣን ምንጭና ባለቤት ነው። ይሄ ነው እንግዲህ መሰረቱ የዲሞክራሲ።
ፕሮፌሰር መሳይ ከበደ በመካከለኛው ምዕራብ ዩናይትድ ስቴትስዋ የኦሃዮ ክፍለ ግዛት የሚገኘው ዴይተን ዩኒቨርሲቲ ለበርካታ ዓመታት የፍልስፍና መምህር በመሆን አገልግለዋል። የበርካታ መጽሐፍትም ደራሲ ናቸው። ዲሞክራሲ ከተፈጥሯዊ መብቶች፣ ከሰው ልጆች ነጻነትና እኩልነት የሚነሱ በአይነተኝነት የሚታወቁት ህጎችም እነኚህን መርሆች መሰረት አድርገው ይወጣሉ። ይህንን ሲያከብሩም ብቻ ነው ዲሞክራሲ ተቀባይነት የሚያገኘው ይሉናል።
ይሄ መሰረት ሲከፋፈል የሚሰጡን ሶስት መሰረታዊ ለውጦች አሉ። ከዚህ መጨመር ይችላል፣ ነገር ግን ዋና መሰረታዊ የምላቸው አንደኛ ዲሞክራሲ ማለት ያው የህዝብ መንግስት እስከሆነ ድረስ ሉዓላዊነትን ይቀበላል። ይሄ ምን ማለት ነው? ማንኛውም ስልጣን በየትኛውም ደረጃ ተጠሪነቱ ለህዝብ ነው፣ የሚያገለግለውም ህዝብን የሚለው አንድ መሰረታዊ ሐሳብ ነው። ሁለተኛው ያልኩት ተፈጥሯዊ መብቶች ለምሳሌ የሰው ነፃ መሆንና እኩል ሆኖ መፈጠር፣ ይሄ መሰረት ሆኖ ማንኛውም ህግ በሚወጣበት ጊዜ ይህንን የሰው ነፃነትና የሰው እኩልነትን ያከበረ መሆን አለበት። አለዛ ተቀባይነት የለውም። ሶስተኛው የህግ አገዛዝ ነው። ህግ የበላይ ነው። ማንም ሰው ከህግ በላይ አይደለም። እነዚህ ናቸው እንግዲህ መሰረታዊ ያሳው።
መልካም ፕሮፌሰር መሳይ፣ እስኪ በታሪክ ወደ ኋላ እንመለስ። በማስቀደምም ማነጻጸሪያዎችን ላቅርብ። ሐሳቡ ራሱ የተጸነሰባም ሆኖ የሚነገርላት ቃሉም ሳይቀር የተፈጠረባት ግሪክ ከክርስቶስ ልደት በፊት የነበረው የአቴናው ዲሞክራሲ ከመጀመሪያዎቹ እንደ አንዱ ተደርጎ ይወሰዳል። በአንጻሩ ዲሞክራሲ እንደ መንግስት እንደ ሀገር የዘለቀበትን ደግሞ ደቡባዊ ጣሊያንን የምትዋሰነውን የትንሽቱን ሀገር ሳን ማሪኖን አስተዳደር በዓለም ቀዳሚው ህገ መንግስታዊ ስርዓት አድርገው የሚወስዱም አሉ። ይሁን እንጂ ስር በመስደዱና መሰረብ በመጣሉ እንደ ስርዓት ዘለቄታ ያለውና ለሌሎች ምሳሌ ተደርጎ ሲታይ የቆየው የዩናይትድ ስቴትስ ዲሞክራሲያዊ ስርዓት ነውና እስኪ በዩናይትድ ስቴትስ ያለውን ደግሞ እንይ። የጥቂት መቶ ዓመታት ብቻ እድሜ ያላት ዩናይትድ ስቴትስ በንጽጽር ገና አዲስና ወጣት ሀገር ሆና ሳለ የዲሞክራሲ መሰረት በመጣሉ ግን የእድሜዋን ያህል ወደፊት መግፋት የቻለች ሀገር ተደርጋ ትታያለች። ብርቱ የእርስ በርስ ጦርነት ያስተናገደች፣ በአንድ ወቅትም የዘር ምድሎና የባሪያ ፍንገላ ስርዓት ነግሶባት የቆየች ሀገር ናት። ይሄ ሁሉ ስለ ዲሞክራሲ የሚነገርላትና በዩናይትድ ስቴትስ ዲሞክራሲ ለመሆኑ እንደምን መሰረት ያዘ? አሁን ካለበት ስለመድረስ በምን አይነት ሂደት ውስጥ አለፈ? የቅርብ ጊዜያቱን ፈተናዎች ጨምረን የዩናይትድ ስቴትስን ዲሞክራሲ ታሪክና ሁለንተናዊ ሂደት መልከት ብናደርግ።
እሺ፣ እንግዲህ ስለ አሜሪካን ዲሞክራሲ ስናወራ ትንሽ ካጀማመሩ የሚያስቸግር ነገር አለ። እሱ ምንድን ነው? ልክ እንደው በድሮ ከጥንት ግሪክ ጋር በሚጠጋ መንገድ የአሜሪካን ዴሞክራሲ የባርነት ስርዓትን የተቀበለ ነበር። ያውም እሱ እንደምናውቀው ባርነት በማሻሻያ ነው፣ ህገ መንግስቱ ከተጻፈ በኋላ በማሻሻያ ነው እንዲቀር የተደረገው። እና ትንሽ እዚህ ላይ እንዴት የሰው እኩልነትን ተቀብያለሁ የሚል ስርዓት ባርነትን ያስተናግዳል የሚለው ጥያቄ በጣም ከፍተኛ ጥያቄ ነው። የሆነ ሆኖ የአሜሪካን እንግዲህ ያው ራሷን መሰራረት የመሰረቱት ሰዎች በሃይማኖት በሌላም በሌላ ነገሮች ከዩሮፕ ሸሽተው ተሰደው የሄዱ ሰዎች ያቋቋሙ ስለሆነ በከፍተኛ ደረጃ የዴሞክራሲን ነጻነት የሚለውን አጉልተው አሳይተዋል። ከሁሉ እኩልነት ላይ ትንሽ ብዙ ወደኋላ ናቸው። እንደሱ እኩል የሚለው ለሁሉም እኩል ናቸው ማለት የሚቀበል ሳይሆን ስርዓቱ ለሁሉም እኩል እድል ይሰጣል እና አንተ ከሰራ ችሎታ ካለ ከየትኛውም ክፍል ብትመጣ ከምንም ብትመጣ ስኬታማ ልትሆን ትችላለህ የሚል እምነት አለው። ኢኳል ኦፖርቹኒቲ የሚል እንግዲህ እሱ ምን አንድ ያ ቤተሰብ የተወለደ ልጅና አንድ በጣም የከበረ ቤተሰብ የተወለደ ልጅ እንዴት እኩል እድል አላቸው የሚለው አነጋገር በጣም አጠያቂ ነው። እሱ አንድ መታየት አለበት። እና የአውሮፓው ዴሞክራሲ ብዙ ትግል ውስጥ ያለፈ ስለሆነ እኩልነት የሚለው የወል አመለካከት የበለጠ ያራም። በዚህም ነው ብዙ ነገር በመንግስት ይካሄዳል እና መንግስት በአጠቃላይ ራሱ በጤናም በኩል በትምህርትም በኩል በከፍተኛ ደረጃ መንግስት ይሳተፋል። እና ይሄ ምንድን ነው የካፒታሊዝም በጣም ልዩነት የማብዛትን ለማስተካከል እና ትንሽ ወደ እኩልነቱ ለመሄድ ነው። እንግዲህ የፈረንሳ አብዮትን ስንወስደው የፈረንሳ አብዮት ቀጥታ ከነጻነት ይልቅ እኩልነት ይበልጣል የሚል ነበር የያዙት። እና ሁሌ ማህበረሰብ ውስጥ ትልቁ ፖለቲካል ፍልስፍና ችግር ጥያቄ የሚነሳበት ይሄ ነጻነትና እኩልነት መካከል ብዙ ግጭት አለ። የሚጣጣሙ አይደለም። አብሮ ለማካሄድ በጣም በጣም አስቸጋሪ። ሶሻሊዝም ያን እንደሆነ ወደ እኩልነት ነው የሚያደለው። ያኔ ደግሞ ነጻነቱ በጣም በጣም ይዳፈናል። ካፒታሊዝም ስንወስደው በጣም የሚያደላው ወደ ነጻነት ነው። ያ ደግሞ እኩልነትን እንትኛል። እና ዩሮፒያኖች ያገኙት ይሄ ሶሻል ዴሞክራሲ የሚባለው መካከለኛ መንገድ የሚከተል ሁለቱም ለማጣመር የሚሞክር ነው። አሜሪካኖቹ ግን ይህን የአሜሪካ ዴሞክራሲ ይህን አይፈልግም። እንግዲህ የአሜሪካን ዴሞክራሲ ዋናው መሰረቱ እንግዲህ ያው እንደምናውቀው የስልጣን ክፍፍሉ ነው። የህግ አውጪው፣ የፍርድ ቤት እና የአስፈጻሚ ስልጣኖች ተለያይተዋል። አንዱ አንዱን ይቆጣጠራል። እና በዚህ የተነሳ ይሄ እንደ አምባገነናዊ ስርዓት በፍጹም ሊመጣ አይችልም ብለው ያምናሉ። በጣም በከፍተኛ ደረጃ እነሱ ያው ህገ መንግስቱንም ሲያቋቁሙ እና አሜሪካንንም ያው ፖለቲካ ስርዓቱን ሲመሰረቱ በጣም በብዛት ይፈሩ የነበረው የአምባገነን ነበር። አንድ ሰው ወጥቶ በሙሉ ስልጣኑን እንዳይወስድ የሚለው እና የአምባገነት እንዳይመጣ በብዙ ነገር ተፍተው አስረውታል። እና ይሄ ነው የነሱ የሚለየው። ከሁሉ ይበልጣል ማለት ሳይሆን ዴሞክራሲያቸው፣ ምክንያቱም እንዳልኩት በጣም በእኩልነት ጥያቄ ላይ ብዙ ብዙ ድክመት ያለበት ጉዳይ ነው።
ተፈትኗል።
ሆኖም አሁን ይኸው እንግዲህ በሰሞኑም እንደምናየው አደጋ ላይ ነው የአሜሪካን ዴሞክራሲ ያለው። ምክንያቱም ያው ከትራምፕ መሸነፍ በኋላ ያየኑ እንደ መፈንቅለ መንግስት እዚህ ቁጭ ብለን አሜሪካን ሀገሩ መፈንቅለ መንግስት ሙከራ አይተናል፣ ምንም ጥርጥር የሌለው። እና ያ መፈንቅለ መንግስት ተሳክቶ ቢሆን ኖሮ አሁን አሜሪካ ምን ትሆን ነበር የሚለው ሁላችንም ላይ ያለ ነው። አሁንም ቢሆን ስጋቱ አልቀነሰም። ምክንያቱም ይሄ የምናውቀው ሪፐብሊካን ፓርቲ ጭራሽ ወደዛ ተሳሰብ ነው። እዚህ ላይ ምንድን ነው የምለው ይሄ ነው። አየ ብዙ የዴሞክራሲ አንድ ድክመቶች ያሉት ይሄ ነው። ምንድን ነው እርግጥ ነው መብት ሰጣለ፣ እርግጥ ነው ምርጫ ላይ የተመሰረተ ነው ስላለ፣ ነገር ግን አንዳንድ የማታልፋቸው ነገሮች እና አሁን የሚታዩ አሜሪካ ነገር ይሄ የነጭን የበላይነት መጠበቅ አለብን በሚል እንደው ካስፈለገም በቃ ዴሞክራሲውን ብንተው ይሻላል ወደሚል አስተሳሰብ የገቡ ይመስላል ብዙዎች።
በዲሞክራሲ ታሪክ ምንነትና የወደፊት አቅጣጫ ዙሪያ ከፕሮፌሰር መሳይ ከበደ ጋር ካደረግነው ሰፊ ቃለ ምልልስ የተወሰደ ምጥን ዝግጅት ነበር ያሰማናችሁ። ፕሮፌሰር መሳይን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።